ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 28 2015 ዓ.ም ዝግጅታችን ጀመረ። በኢትዮጵያ የሰዎችን ደብዛ ማጥፋት እንዲቆም የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አሳሰበ።
ከመደበኛ ማቆያዎች ውጭ የመቆየትና ተሰውሮ የመቆየት አጋጣሚዎች እየጨመሩ ነው። አንዳንዶቹ ከመስሪያ ቤት ነው፣ አንዳንዶቹ ከስራ ቦታ፣ አንዳንዶቹ ከመኖሪያ ቤታቸው።
በኮሚሽኑ ሪፖርት ዙሪያ ያነጋገርናቸውን የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ወይዘሮ ሰላማዊት ግርማይ ነው የሰማችሁት። በዚህ ዙሪያ የተጠናቀረው ዘገባ በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም አካተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
በድጋሚ እንደምናመሻችሁ፣ የዓለም ዜናውን የማሰማችሁ እንግዳ ወልዴ ነኝ። ለምሽቱ ከያዝነው ዜና ውስጥ የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ትግራይን መጎብኘታቸው፣ በሱዳን የሚካሄደው ውጊያ ለስምንተኛ ሳምንት መቀጠሉና አዲስ ስምምነት እንዲደረግ ግፊት መደረጉ፣ እንዲሁም በአፍጋኒስታን 80 የሚሆኑ ሴት ተማሪዎች መመረዛቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ጋር እንዲሁም በኢትዮጵያ የአሜሪካ ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ ጄኮብሰን ጋር ዛሬ ተገናኝተው መነጋገራቸውን አስታውቀዋል። በክልሉ ጊዜያዊ አስተዳደር ከተመሠረተ ልዑካን ቡድኑ ትግራይ ክልል ሲገኝ ለሁለተኛ ጊዜ መሆኑን በትዊተር ገጻቸው ላይ ያሰፈሩት አቶ ጌታቸው እስካሁን ስለተደረገው መሻሻልና ስለ ገጠማቸው ተግዳሮቶች ለቡድኑ ገለጻ ማድረጋቸውን አጋርተዋል። የአገር ውስጥ ተፈናቃዮችን ወደ ምዕራብ ትግራይ የመመለሱ ሂደት ስለሚፋጠንበት የኤርትራ መንግሥት በፕሪቶሪያ ስምምነት መሠረት አፈጻጸም ላይ ደቅኗል ያሉትን ፈተና፣ እንዲሁም በትግራይ እየተካሄደ ያለውን የወታደሮች ብተና አጋጥሟል ያሉትን የአቅርቦት ችግር በተመለከተ ሁለቱ ወገኖች አጽንኦት ሰጥተው መነጋገራቸውን አቶ ጌታቸው አመልክተዋል። በትግራይ ላልታለመለት ጉዳይ የዋለውን እርዳታ በተመለከተ የሚካሄደው ምርመራ ሂደትን በተመለከተ ለአሜሪካው ቡድን መግለጫ መስጠታቸውን፣ እስካሁን የተደረሱበትን ግኝት በተመለከተ ማብራራታቸውንና አጠቃላይ ውጤቱንም ለሕዝብ ይፋ እንደሚያደርጉ እንዲሁም አጥፊዎችን ተጠያቂ እንደሚያደርጉ ለቡድኑ መናገራቸውን አቶ ጌታቸው ጨምረው ገልጸዋል። አሜሪካ እጅግ አስፈላጊ ያሉትን እርዳታ ለክልሉ ማድረጓን እንደገና እንድትቀጥል መጠየቃቸውን አቶ ጌታቸው ጨምረው ገልጸዋል። አምባሳደር ማይክ ሃመር በኢትዮጵያ የሚያደርጉት ጉብኝት ላለፉት ሁለት ዓመታት በሁለቱ አገራት መካከል የተፈጠረውን የሐሳብ ልዩነት ለማጥበብ የሚደረግ የዲፕሎማሲ አካል መሆኑን የውጭ ጉዳይ ሚኒስቴር ባለፈው ሳምንት ማስታወቁ ይታወሳል። በሱዳን የሚካሄደው ውጊያ ለስምንተኛ ሳምንት በቀጠለበት ሁኔታ ዩናይትድ ስቴትስ እና ሳውዲ አረቢያ አዲስ የተኩስ አቁም ስምምነት እንዲፈጸም ትናንት እሁድ አዲስ ግፊት ጀምረዋል። ከዚህ በፊት በርካታ የተኩስ ማቆም ስምምነቶች ቢፈጸሙም ሁሉም ተጥሰዋል። አሜሪካ ባለፈው ሳምንት በሁለቱ ተዋጊ ጄኔራሎች ላይ ማዕቀብ መጣሏን ስታስታውቅ፣ ሁለቱም ወገኖች አሰቃቂ ደም መፋሰስ ብላ ለገለጸችው ሁኔታ ተጠያቂ አድርጋለች። በአሜሪካ እና በሳውዲ አደራዳሪነት በጀዳ ሲካሄድ የሰነበተው ድርድር ፍሬ አላፈራም። የሁለቱ ተደራዳሪ ወገኖች ተወካዮች አሁንም በሳውዲ እንደሚገኙ የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል ሲል የኤኤፍፒ ዜና ወኪል ዘግቧል። የውጭ አደራዳሪዎቹ ሁለቱ ወገኖች አዲስ የተኩስ ማቆም ስምምነት ላይ እንዲደርሱና ተግባራዊ እንዲያደርጉ ዓላማውም ግጭቱን በዘላቂነት ለማስቆም እንዲሆን ማሳሰባቸውን የውጭ ጉዳይ ሚኒስቴሩ ጨምሮ ገልጿል። የፈጥኖ ደራሽ ኃይሉ ትናንት አንድ ተዋጊ ጀት መጥቶ መጣሉን አስታውቋል። በካርቱም ባሉ ኃይሎቻችንና ይዞታዎች ላይ የአየር ጥቃት ተሰንዝሮብን ነበር ሲል አክሏል። በግጭቱ እስካሁን 1800 ሰዎች እንደሞቱ ሲገለጽ፣ ተመድ እንደሚለው ደግሞ 1.2 ሚሊዮን ሰዎች ተፈናቅለዋል። 425 ሺህ የሚሆኑት ደግሞ ወደ ጎረቤት ሀገራት ተሰደዋል። በሴኔጋል በተቃዋሚው መሪ ኦስማን ሶንኮ ላይ በአንድ ፍርድ ቤት የሁለት ዓመት ቅጣት መተላለፉን ተከትሎ በተነሳ የደጋፊዎቻቸው ተቃውሞ 11 ሰዎች ሲሞቱ 350 የሚሆኑት ደግሞ ጉዳት ደርሶባቸዋል። ፖሊስ የወሰደውን ጨካኝ ያሉትን እርምጃ እንደሚያወግዙ ሶንኮ አስታውቀዋል። የአገር ውስጥ ጉዳይ ሚኒስትሩ 500 የሚሆኑ ሰዎች በቁጥጥር ስር መዋላቸውን አስታውቀዋል። ሁከቱ የጀመረው ባለፈው ዓመት ሲሆን አንድ ነፍሰ ጡር እና 36 የጸጥታ አባላትን ጨምሮ 357 ሰዎች እንደተጎዱ ቀይ መስቀል አስታውቋል። ከፍተኛ ጉዳት ደርሶባቸዋል የተባሉት 78 ሰዎች ወደ ሆስፒታል ተወስደዋል። ፕሬዚደንት ማኪሳል እና የሶንኮ ደጋፊዎች አንዱ ሌላውን ለሁከቱ ተጠያቂ ያደርጋሉ። ሶንኮ መጀመሪያ አስገድዶ በመድፈር ተከሰው የነበረ ሲሆን በኋላ ክሱ አንዲት ወጣት ሴትን ከሥነ ምግባር ያፈነገጠ ተግባር እንድትፈጽም በማድረግ ወደሚል ተቀይሯል። ክሱ ፖለቲካዊና በሚቀጥለው ዓመት ምርጫ እንዳይወዳደሩ ለማድረግ የተወጠነ እንደሆነ ሶንኮ ይገልጻሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። ወደ ተከለከለ የአየር ክልል ከገባ በኋላ ግንኙነት ተቋርጦ የነበረውና በኋላም በምስራቅ ቨርጂኒያ ግዛት የተከሰከሰውን የግል አውሮፕላን ሁኔታ እያጣሩ መሆኑን የዩናይትድ ስቴትስ ፌዴራል መርማሪዎች አስታውቋል። ስለ ሁኔታው የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል።
የቨርጂኒያ ግዛት ፖሊስ አውሮፕላኑ የተከሰከሰበትን አካባቢ በእግሩ ያሰሱ የነፍስ አድን ሰራተኞች በሕይወት ያገኙት አንድም ሰው አለመኖሩን ተናግረዋል። ከቴነሲ ክፍለ ግዛት የተነሳው አውሮፕላን ወደ ደቡብ ምዕራብ አቅጣጫ ፊቱን አዙሮ ከመመለሱ በፊት ከታቀደለት የኒውዮርክ መዳረሻው ተቃርቦ እንደነበር ተመልክቷል። የፌዴራል አቪዬሽን አስተዳደር አውሮፕላኑ የተከሰከሰው ከዋሽንግተን 200 ኪሎ ሜትር ርቀት ላይ በደቡብ ምዕራብ ቨርጂኒያ በሞንቴብሎ አቅራቢያ መሆኑን አስታውቋል። በቨርጂኒያ ዋና ከተማው አቅራቢያ በሚገኘው አካባቢ ሲበር የነበረውን አውሮፕላን ያሳድዱ የነበሩት ሁለቱ ተዋጊ ጀቶች እጅግ ከፍተኛ የሆነ ድምፅ ሲያሰሙ እንደነበር ተነግረዋል። ፌርፋክስ ስቴሽን እየተባለ በሚጠራው አካባቢ ሲያልፍ ይሰማ በነበረው ከፍተኛ የጀቶቹ ድምፅ በርግጎ የነቃውን ውሻ የሚያሳየው የቪዲዮ ምስል በማህበራዊ ሚዲያዎች ከተለቀቁትና እጅግ በርካታ ተመልካቾችን ከሳቡት አንደኛው መሆኑም ተመልክተዋል። አውሮፕላኑ በአንኮር ሞተርስ ሜልቦርን ኮርፖሬሽን ስም የተመዘገበ መሆኑ ተዘግበዋል። ዋሽንግተን ፖስት እና ኒውዮርክ ታይምስ የኮርፖሬሽኑ ባለቤት ጆን ሬምፐል አውሮፕላኑ የእሳቸውን ሴት ልጅ፣ የልጅ ልጅና ሞግዚቷን ጨምሮ አራት ሰዎችን አሳፍሮ ይጓዝ እንደነበር መናገራቸውን ዘግበዋል። ዋይት ሀውስ በወቅቱ በአንድሮ አየር ኃይልና ባህር ኃይል ጦር ሰፈር ጎልፍ ሲጫወቱ ለነበሩት ፕሬዚደንት ጆ ባይደን ስለ አደጋው ማብራሪያ የተሰጣቸው መሆኑን ጠቅሶ ጀቶቹ ያሰሙት ከፍተኛ ጩኸት በመጠኑም ቢሆን ከርቀት ሊሰማ እንደሚችል ገልጸዋል።
በመላ ሄይቲ የጣለውን ከፍተኛ ዝናብ ተከትሎ በተከሰተው ጎርፍና የአፈር መጥለቅለቅ ሳቢያ 15 ሰዎች ሲሞቱ 8 ሰዎች የደረሱበት አልታወቀም ተብሏል። ጎርፉ መኖሪያ ቤቶችን ሲያጥለቀልቅና መንገዶችን ወደ አደገኛ ወንዝነት ሲቀይር 13,000 የሚሆኑ ሰዎች መኖሪያቸውን ለቀው ለመውጣት ተገደዋል። 7,400 የሚሆኑ ቤቶች መጎዳታቸውን ነዋሪዎች ሪፖርት አድርገዋል። ቅዳሜ ዕለት የጣለው ዝናብ ያስከተለውን ጉዳት አሁንም እየገመገሙ መሆኑን ባለሥልጣናት አስታውቀዋል። ጠቅላይ ሚኒስትር ሄሪየር ሄንሪ ለተጎጂዎች ፍላጎት ምላሽ ለመስጠት ከአገር ውስጥና ከውጭ ድርጅቶች ጋር በመስራት ላይ መሆናቸውን አስታውቀዋል። በመጨረሻም በሰሜን አፍጋኒስታን 80 የሚሆኑ የመጀመሪያ ደረጃ ሴት ተማሪዎች ተመርዘው ወደ ሆስፒታል መወሰዳቸውን የአካባቢው የትምህርት ኃላፊዎች አስታውቀዋል። ታሊባን በአፍጋኒስታን ስልጣን ከተቆጣጠረና በአገሪቱ ሴቶችና ልጃገረዶች ላይ የመብት እገዳ ከጣለ ወዲህ የመጀመሪያው መሆኑ ታውቋል። ታሊባን በአፍጋኒስታን ልጃገረዶች ከስድስተኛ ክፍል በላይ እንዳይማሩ ሲያግድ፣ ሴቶች ከስራም ሆነ ከአብዛኛው የህዝብ መገልገያ ስፍራዎች ታግደዋል። የመርዝ ጥቃቱን የፈጸመው ግለሰብ በቂም ተነሳስቶ መሆኑን ያስታወቁት ባለስልጣናት ዝርዝር መረጃ ከመስጠት ተቆጥበዋል። ወደ 80 የሚጠጉት ሴት ተማሪዎች የተመረዙት ቅዳሜና እሁድ ለየብቻ በተፈጸሙ የመርዝ ጥቃቶች ነው። ይህ በእንዲህ እንዳለ በምዕራብ አፍጋኒስታን የሚገኙ የወንዶች ጸጉር ቤቶች ጺም እንዳይላጩ ወይም እንዳያስተካክሉ እገዳ ተጥሏል። ሽሪያ ወይም ከእስልምና ትዕዛዝ ያፈነገጠ ነው በሚል ታሊባን የጣለው እገዳ በጸጉር ቤቶቹ እና ጺማቸውን መላጨት በሚያዘወትሩት ዘንድ ተቃውሞ ገጥሞታል። ታሊባን ከ20 ዓመታት በፊት በአሜሪካ ከስልጣን ከተወገደ በኋላ ጺም መላጨት እንዳመከርከም በአገሪቱ በብዛት ተዘውትሮ ነበር። ከሁለት ዓመታት በፊት መልሶ ስልጣኑን ሲቆጣጠር እገዳው ተመልሶ ተግባራዊ ሆኗል። አድማጮቹ፣ ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ግንቦት 28 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ በድጋሚ እጋብዛለሁ። አሁን ወደ ዕለቱ የአብይ ርዕስ ዘገባ እንለፍ። በኢትዮጵያ መንግስት አካል ወይም በአካሉ እውቅና የሰዎችን ደብዛ የማጥፋት ድርጊት መጨመሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ ከህብረተሰቡ የሚቀርቡ ደብዛ የማጥፋት ወንጀል ጥቆማዎች በየጊዜው መበራከታቸውን ገልጾ ተቋሙ ባደረገው ክትትልና ከፖሊስ ጋር በመነጋገር የተወሰኑ ሰዎችን ለማግኘት ቢቻልም አሁንም ያሉበት የማይታወቁ በርካታ ሰዎች መኖራቸውን አመልክቷል። ደብዛቸው በተሰወሩ ተጠቂዎች ላይ በቀጥታ ከሚደርሰው የሰብአዊ መብቶች ጥሰት በተጨማሪ በቤተሰቦቻቸውም ላይ በርካታ ጉዳቶች መድረሱን የገለጸው ኢሰመኮ ድርጊቱ በአፋጣኝ እንዲቆም አሳስቧል። የኮሚሽኑን መግለጫ የተከታተለው ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ ያስገድዶ መሰወርና ሰዎች ተይዘው የሚገኙበት ሁኔታ ሳይታወቅ በእስር ላይ የማቆየት ወንጀል በኢትዮጵያ ልዩ ልዩ አካባቢዎች ከቅርብ ጊዜ ወዲህ እየጨመረ እንደመጣ አመልክቷል። ኢሰመኮ በተለይ በአዲስ አበባ ከተማ፣ በኦሮሚያና በአማራ ክልሎች ከደረሱት አቤቱታዎችና ጥቆማዎች በመነሳት አደረግኩት ባለው ክትትል መሰረት በርካታ ያስገድዶ መሰወር ድርጊቶች መፈጸማቸውን አረጋግጫለሁ ብሏል። በመንግስት አካል ወይም በአካሉ እውቅና አንድን ሰው በማሰር አፍኖ በመውሰድ ወይም በሌላ በማናቸው መንገድ ነጻነቱን በማጥፋትና በቁጥጥር ስር መዋሉን በመካድ በመደበቅ ያለበትን ቦታ ባለማሳወቅ ወይም ደብዛውን በማጥፋት ፈጽሞ ከሕግ ጥበቃ ውጪ እንዲሆን በማድረግ የሚገለጸው ይህ ድርጊት እንዳሳሰበውም ኮሚሽኑ ገልጿል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ በሰጡት ማብራሪያ ባለፉት ሁለት ወራት ከአዲስ አበባ ከተማ ብቻ 11 ያስገድዶ መሰወር ጥቆማዎች ለኮሚሽኑ እንደደረሱት ተናግረዋል።
በ48 ሰዓት ተይዞ መደበኛ እስር ቤት የማይገባ እና ወይም ደግሞ በመደበኛ ማቆያ ቦታዎች ማለት ነው። እንዲሁም 48 ሰዓት የማይቀርብ ተጠርጣሪ ኦልሞስት የለም የሚባልበት ደረጃ ላይ ደርሰን ነበር። እንግዲህ በተለይ በአዲስ አበባ ከተማ ላይ ያው ይሄ ነገር ሙሉ ለሙሉ ያው አይፈጸምም ብለን ከምንቆጥራቸው የሰብአዊ መብት አያያዞች ውስጥ የሚወድቅ ነበረ። አሁን ግን ከቅርብ ጊዜ ወዲህ ያው እንደዚሁ የተለያዩ ነዋሪዎች ከመደበኛ ቁም ማቆያዎች ውጭ መቆየትና ተሰውሮ የመቆየት እንደዚሁም ያው የሚገኙበት አጋጣሚዎች እየጨመሩ ነው። አንዳንዶቹ ከመስሪያ ቤት ነው፣ አንዳንዶቹ ከስራ ቦታ፣ አንዳንዶቹ ከመኖሪያ ቤታቸው በተለያየ መንገድ ለምሳሌ በወንጀል ተጠርጥራችኋል ወይ ትፈለጋላችሁ በሚል ነው። ነገር ግን የፍርድ ቤት ትዕዛዝ በሌለበት ሁኔታ ነው በቁጥጥር ስር ሲውሉ እንደነበሩ ያየ ነው። አሁን ለምሳሌ በአዲስ አበባ ደረጃ 11 በቅርቡ እንኳን በዚህ ባለፈው ሁለት ወር ውስጥ ወደ 11 አቤቱታዎች ተቀብለናል። አምስቱ ደግሞ ያው በቀጣይ በፌዴራል ፖሊስ ደግሞ ማቆያው እንደተላለፉ ያው መረጃውን አግኝተናል። ያው ጉብኝት እና ምርመራ እያደረግን ትገኛለን። ይሄ በገላን አካባቢ ያለ ያው የቀድሞ ካምፕ የነበረ ነው፣ ግን መደበኛ የሆነ ማቆያ አይደለም። አሁን በቅርብ የተገኙ ተጠርጣሪዎች ያው ከዛ እንደሆነ ወደ ፌደራል ፖሊስ መደበኛ ማቆያ የተዘዋወሩት ያው መረጃውን አግኝተናል። ስለዚህ ያው እነዚህ ነገሮች አሁን በቅርብ ጊዜ ያው የጨመሩ ስለመጣ ቁጥራቸው ኮሚሽኑ በጣም አሳሳቢ ሆኖ አግኝቶታል ማለት ነው።
ኮሚሽኑ በሌሎች ክልሎችም ያሉ መሰል የወንጀል ድርጊቶችን በማሳያነት አቅርበዋል። ለአብነትም አንድ የሀገር መከላከያ ሰራዊት አባል ከሰራዊቱ ከድቷል በሚል በአማራ ክልል ባህር ዳር ከተማ ወረብ ቀበሌ ነዋሪ የሆኑትን ወላጅ አባቱን ልጅህን አምጣ ተብለው ሚያዝያ 28 ቀን 2015 ዓ.ም በግዳጅ ተወስደው ተሰውረው ከቆዩ በኋላ ግንቦት 16 ቀን 2015 ዓ.ም ተለቀዋል ብሏል። አንድ የቀድሞ የሶማሌ ክልል ልዩ ኃይል አባል ደግሞ ታህሳስ 6 ቀን 2015 ዓ.ም ከቀኑ 11 ሰዓት ከቢሮ ተደውሎለት ለስራ ጉዳይ ወደ ቢሮ እንዲመጣ ተጠርቶ ከሄደ በኋላ በእለቱ ከምሽቱ 2 ሰዓት ጀምሮ ስልኩ የተዘጋ ሲሆን ከዚያ ቀን ጀምሮ የትና ምን ሁኔታ ላይ እንዳለ ለማወቅ አልተቻለም ሲልም ኢሰመኮ አመልክቷል። በሌላ በኩል ከኦሮሚያ ክልል ልዩ ልዩ ቦታዎች ቢያንስ 7 ሰዎች ያስገድዶ መሰወር ድርጊት ሰለባ ስለመሆናቸው አቤቱታ እንደቀረበለት የገለጸው ኮሚሽኑ ከነዚህ መካከል በምዕራብ ወለጋ ዞን ጎቡ ሰዮ ወረዳ ነዋሪ የሆነ አንድ ግለሰብ ግንቦት 24 ቀን 2014 ዓ.ም ከሌሎች 3 ጓደኞቹ ጋራ በወረዳው ፖሊስ ተይዞ ፖሊስ ጣቢያ ከገባ በኋላ ሰኔ 9 ቀን 2014 ዓ.ም ከሌሎች ታሳሪዎች ተለይቶ ነቀምት ከተማ ወደሚገኝ ፖሊስ ጣቢያ እንደተዘዋወረ ለቤተሰብ ቢነገርም ከዚያ ቀን ጀምሮ ያለበትን ቦታና ሁኔታ ማወቅ አልተቻለም ሲል አብራርቷል። በተመሳሳይ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ኮሚቴ አባልና የምስራቅ ወለጋ ዞን የኦፌኮ አስተባባሪ የሆነ ሌላ ሰው ጥቅምት 8 ቀን 2015 ዓ.ም ከቀኑ 10 ሰዓት አካባቢ ከሚሰራበት መስሪያ ቤት በመንግስት የደህንነት ኃይሎች ተይዞ ነቀምት ከተማ በሚገኘው የጸጥታ ቢሮ ውስጥ ታስሮ ከፍተኛ ድብደባ ተፈጽሞበት እንደነበረና እጁ በሰንሰለት በመታሰሩ ምክንያት ከቤተሰቡ የሚሄድለትን ምግብ ተቀብሎ መመገብ አቅቶት እንደነበር ከመረጃ ምንጮች ማወቅ ተችሏል ብሏል ኮሚሽኑ። ግለሰቡ ከጥቅምት 13 ቀን 2015 ዓ.ም ጀምሮ ሊገኝ እንዳልቻለም ጠቅሷል። ኢሰመኮ በሌሎች አንዳንድ አካባቢዎችም የተፈጸሙ ያስገድዶ መሰወር ድርጊቶችን በመግለጫው ያብራራ ሲሆን ጉዳዩን በተመለከተ ለመንግስት የጸጥታ አካላት ማሳወቁንና ንግግር መደረጉንም የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጅን ዳይሬክተር ሰላማዊት ግርማይ ተናግረዋል።
ከፌደራል ፖሊስም ከእንደዚሁም ከተለያዩ የክልሉ ፖሊስ ኮሚሽነሮች ጋር በዝርዝር ማለት ነው እኛ ያገኘናቸውን ግኝቶች በማሳወቅና በሱ ላይም ደግሞ በእኛ መረጃ ላይ ተመስርተው ተገቢ የሆነውን ማስተካከያ የእርምት እርምጃ እንዲወስዱ ጉዳዮችን ልከናል። እነሱም ያው ጉዳዩን እየተመለከቱት ነው ብለን እናምናለን። ያው ስለዚህ እነዚህ ላይ የእርምት እርምጃ ያው ይወስዳሉ ብለን እንጠብቃለን። አንዳንዱም ከእነሱ ጋር በተደረገ ንግግርም እንዲገኙ የሆኑ ሰዎችም አሉ ማለት ነው።
መወሰድ ስላለባቸው እርምጃዎችም ዳይሬክተሯ የኮሚሽኑን ምክረ ሀሳብ አብራርተዋል።
አንድ ግለሰብ ያለበት ካልታወቀና ተሰውሮ የሚቆይበት እንግዲህ ከፍተኛ የሆነ በጣም ብዙ የሰብአዊ መብት ጥሰቶችን የሚያካትት ጥሰት ነው እና በህይወት የመኖር መብትን ይከታል። ከቤተሰብ እስርና የማሰቃየት ተግባር የመጠበቅ መብት አለ። ፍትህ የማግኘት መብት አለ። ፍርድ ቤት የመቅረባቸው ማለት ነው። እንደዚሁም የጤና፣ የስራ፣ የትምህርት እያለ በርካታ የሰብአዊ መብት ጥሰቶችን ነው እንግዲህ የሚከተው ማለት ነው እና ይሄ አስገድዶ መሰወር የምንለው እንግዲህ እንትን ራሱን የቻለ የኮንቬንሽን ቢኖርም ሀገራችን ገና አላጸደቀችውም። ስለዚህ በዋነኝነት እሱን እንድታጸድቅ ያው እና ወደ ትግበራ እንዲገባ ያው ጥሪ እናቀርባለን። እንደዚሁም ደግሞ አሁን በተለይ ካሁን ያልተገኙና ስቲል ተሰውረው ያሉ ሰዎችን በጣም በሚመለከታቸው የመንግስት አካላት ወደ መደበኛ ወደሆነ ስርዓት ያው እንዲያመጧቸው፣ እንደዚሁም ደግሞ ከዚህ በፊት ይህን ድርጊት የፈጸሙ ሰዎች ላይ ተጠያቂነት የሚሰፍርበት አሰራር እንዲኖርና እርምጃ እንዲወሰድ ነው ኮሚሽኑ ጥሪ የሚያስተላልፈው።
ኢሰመኮ አስገድዶ የመሰወር ወንጀል እየጨመረ መቀጠሉን በተመለከተ ስላቀረበው የምርመራ ውጤት ከፌዴራል መንግስት ኮሚኒኬሽን አገልግሎትና ከፌዴራል ፖሊስ ምላሽ ለማግኘት ያደረግነው ሙከራ በእጅ ስልካቸው ላይ የደወልንላቸው ኃላፊዎች ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። የአሜሪካ ድምጽ በቀጣይ የመንግስትን ምላሽ ካገኘ ይዞ የሚቀርብ ይሆናል። ኢሰመኮ በዛሬው መግለጫው በአስገድዶ መሰወሩ ወቅት ተፈጽሟል ስለተባለ ተገቢ ያልሆነ አያያዝ ወይም የስቅ ተግባር ምርመራ እያደረገ እንደሚገኝ ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። የአማራና የትግራይ ክልሎች በሚወዛገቡበት የወልቃይት አካባቢ በሚገኙት የዳንሻ፣ የማይካድራና ሁመራ ከተሞች ለማንነታቸው ጥያቄ ህጋዊ ምላሽ እንዲሰጣቸውና በጀትም እንዲመደብላቸው የሚጠይቁ ሰልፎች ተካሄዱ። የትግራይ ክልል በበኩሉ ጥያቄው የተነሳው በሰፋሪዎች ነው ብሏል። ሙልጌታ ጽዋ ዝርዝር አለው።
የአማራና የትግራይ ክልሎች የሚወዛገቡበት ከ1983 ዓ.ም ጀምሮ ምዕራብ ትግራይ በሚል በትግራይ ክልል አስተዳደር ስር የቆየውና ከሰሜን ኢትዮጵያው ጦርነት በኋላ ደግሞ ወልቃይት ጠገዴ ሰቲት ሞራ ዞን በሚል በተዋቀረው አስተዳደር ስር በሚገኙት ዳንሻ፣ ማይካድራ፣ ሁመራ ከተሞች ትላንት እሁድ ግንቦት 27 ቀን 2015 ዓ.ም ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ ከያዟቸው መፈክሮች መካከል አማራንን አልንንጂ አማራን ሁን ብለን አልጠየቅንም የሚል ይገኝበታል። በሰልፉ ላይ ሳተፋቸው ገልጸው ስማቸው እንዳይጠቀስ የጠየቁና በስልክ አስተያየታቸው የሰጡ አንድ የሁመራ ከተማ ነዋሪ ሰልፉ የተካሄደው አማራንን ለሚለው ጥያቄ ህጋዊ ምላሽ እንዲሰጣቸው፣ ማንነታቸው እንዲጸድቅላቸው ለመጠየቅ እንደሆነ ተናግረዋል።
መነሻችን በመጀመሪያ ወልቃይት ጠገዴ አማራ ነው፣ ጎንደር ነው፣ ጎንደር ዳባት ወረዳ ነው። ሲቀጥል ከዚያ ደግሞ የሶስት አመት ባጀት የተከለከል ነው፣ ደግሞ ባጀት ይለቀቅልን። ስለዚህ ወንድሞቻችን ተውበታል። የማይካድራው ግስ ብቻ ይመጣናል። እዚህ መንግስት ጥያቄ ማን ነው? እኛ አላማችን መንግስት ምላሽ ምንም የሰጠ ምላሽ የለም። ስለ ወልቃይት የሰጠ ምላሽ የለም። እሱ ነው እኛ አላማችን የወጣንበት ማለት መፈከራችን።
ሌላው የሰልፉ አስተባባሪ እንደሆኑ በስልክ የገለጹት አቶ ግርማይ ገብረ ህይወት
እኛ የወልቃይት ጠገዴ ሰዎች አማራ ነን፣ የበጌ ምድር ሰዎች ነን እንጂ ትግሬ አይደለንም የሚል ጥያቄ እሱን ባስመለከተ ነው ጥያቄያችንን ወደ የሚመለከተው አካል ደርሶ ጥያቄያችንን በህጋዊ መንገድ እንዲመለስልን በሚል የተካሄደ ሰልፍ ነው።
ሰልፉ ከዳንሻ፣ ከማይካድራና ከሑመራ በተጨማሪ በአድረነጽ፣ በአኸር እና ሌሎች ከተሞች መካሄዱን አስተባባሪው ተናግረዋል። ለሶስት ዓመታት ያህል ለአካባቢው የመንግስት በጀት እንዳልተመደበለት የገለጹት አቶ ግርማይ ሰልፉን ለዞኑ አስተዳደር በጀት እንዲመደብለት ግፊት ለማድረግ እየተካሄደ እንደሆነም ጠቁመዋል። በሌላ በኩል ማክሰኞ ግንቦት 15 ቀን 2015 ዓ.ም የትግራይ ክልል ተፈናቃዮች ሰልፈኞች በመቀለ ከተማ ባካሄዱት ሰልፍ የፕሪቶሪያው ስምምነት በሙሉ ቃሉና በሙሉ መንፈሱ እንዲተገበር፣ ሰብአዊ ድጋፍ እንዲቀጥልና ወደ ቀያቸው እንዲመለሱ ጥያቄ አቅርበው ነበር። ስማቸው እንዲገለጽ ያልፈለጉና የሑመራ ከተማ ሰልፍ ተሳታፊዋ በመቀለ ከተማ የተካሄደው ሰልፍ ከእነርሱ ጥያቄ ጋር የተቃረነ እንደሆነ ይናገራሉ።
የአማራ ህዝብ የአማራ ወራሪ ኃይል ይውጣልን እና ወደ ቦታችን እንመለስ ነው የሚሉ ነው ያለ ማለት ነው። መቀሌን ሰላማዊ ሰልፍ አይተሽ ከሆነ ማለት ነው የትግራይ ህዝብ እንደሱ ብሎ ነው ተሰልፎ፣ እኛ ደግሞ አማራ ነን፣ እኛ አማራ ነን፣ አማራ እንሁን አላልንም። እነሱ አማራ እንሁን ነው የሚሉ፣ እኛ ደግሞ አማራ ነን፣ ሲቆይም ሲተስሩም አማራ ነን እኛ። ስለዚህ ወልቃይት ጠገዴ ደግሞ አማራ ነው፣ የአማራ መሬት ነው። ስለዚህ በጉልበት የወሰዱትን በጉልበት መልሰ ነው። ስለዚህ ስንት የወደቀ ህዝብ አለ። መንግስት ደግሞ ካሳችንን ሳይክፈን እንደገና ባጀት ተከልክሎብናል። የሶስት አመት ባጀት የለንም። ስለዚህ እሱ ነው ባጀት ይለቀቅልን። እንደገና ደግሞ ከሀገራችን ደግሞ አንወጣም። ሀገራችን ነው እኛ ህዝብ የወደቀበት ነው። የወልቃይት ህዝብ ከነ ህይወቱ የተቀበረበት ነው።
ሂውማን ራይትስ ዎች በምዕራብ ትግራይ ዘር ማጽዳት ተፈጽመዋል ሲል ባለፈው ሳምንት ባወጣው ሪፖርት አስታውቋል። የአማራ ኃይሎችና የአካባቢው ባለስልጣናት በጉልበት የትግራይ ተወላጆችን ማፈናቀላቸው ቀጥሏል ሲል አርብ ዕለት ባወጣው መግለጫ የኢትዮጵያ መንግስት ይህ ተግባር በመፈጸም ላይ የሚገኙ የጸጥታ ኃይሎች እንዲያግድ፣ እንዲመረምርና በአግባቡ እንዲቀጣ ጥሪ አቅርቧል። ትናንት በሑመራ ከተማ የተካሄደው ሰላማዊ ሰልፍ አስተባባሪ አቶ ግርማይ የመብት ድርጅቶቹ የሚያወጣቸው ሪፖርቶች አልተቀበሏቸውም።
ማራይቶች ሌሎች ድርጅት ተበዳይ እያለን እንደ በዳይም እያስተላለፉ ስለሆነ የዓለም ህዝብ እንዲያቅልን ተበዳይ መሆናችን በህጋዊ መንገድ ጥያቄያችንን እንዳቀረብን ህዝቡን እንዲያቀልል ነው።
የትግራይ ክልል የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ረዳ ሐለፈም በፕሪቶሪያው የሰላም ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከክልሉ መውጣት እንደሚገባቸው ስምምነት ላይ መደረሱን አስታውሰው በስምምነቱ መሰረት ጥያቄ የሚነሳባቸው ቦታዎችም በህገ መንግስቱ መሰረት እንደሚፈታ መቀመጡን ጠቁመዋል። ትላንት የተካሄደው ሰልፍ ግን ይህ የሰላም ስምምነት ሂደት የሚያደናቅፍ ነው ብለዋል።
የምዕራብ ትግራይ ነዋሪዎች የሚጨፈጨፈውን ጨፍጭፈው የሚገደለውን ገድለው የሚፈናቀለውን አፈናቅለው መሬቱን እነሱ በሚፈልጉት ልክ እያደረጉ ሌላ ሰፋሪዎችን አምጥተው እነዚያ ሰፋሪዎች ደግሞ የማንነት ጥያቄ እንዲያነሱ እያደረጓቸው ነው ያለው እና አሁን ሰላማዊ ሰልፍ ውጡ ሲባሉ አንደኛው ሰፋሪዎቹ ናቸው፣ ሁለተኛ ደግሞ እዛው ከሞትም ከምናምን በተለያየ ምክንያት የተረፉ ደግሞ በጫና በኃይል እያስፈራሩ እንዲወጡ እያደረጓቸው ናቸው። ስለዚህ ፕሮቴክት ሊያደርጋቸው ሊከላከላቸው የሚገቡ የህብረተሰብ ክፍሎች ከዛ ውጭ ሆነዋል ማለት ነው።
የሰልፉ አስተባባሪ አቶ ገርማይ በበኩላቸው ሰልፈኞቹ በፍላጎታቸው የወጡ ባለርስቶችም ናቸው ይላሉ።
ባለርስት ነው ሰልፍ ላይ የወጣ ለዛም በፈቃደኝነት ለምን ሰልፍ አንወጣም ብሎ አስፈቅዶ በህጋዊነት የወጣ ሰልፍ ነው እንጂ በሰፈራ መልክ የመጣ ህዝብ ብቻ አይደለም የወጣው።
ሂዩማን ራይትስ ዎች ባለፈው ሳምንት ባወጣው ሪፖርት ምዕራብ ትግራይ ውስጥ የሚገኙ የትግራይ ተወላጆች ላይ በደል በመፈጸምና በዘር ማጥፋት ወንጀል ስማቸው በሪፖርቱ ላይ ከተጠቀሱት አንዱ የሆኑት በአማራ ክልል ቴሌቪዥን ጣቢያ ላይ በሰልፉ ላይ ያደረጉትን ንግግር በሚቀርብበት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ መሆናቸው የተነገረው ኮሎኔል ደመቀ ዘውዱ አካባቢው የአማራ እንደሆነ ተናግረዋል።
አማራንን ስንል እንደ ህወሀት የበሬ ወለድን ማወናበጃ በመጠቀምን ሳይሆን እውነተኛ ታሪካችን በማስረጃና በሰነድን አቅርበን በአደባባይ በመመክበትን ነው። ፍላጎታችን ማንነታችንና ስነልቦናችን ጎንደር አማራ ነው። ስለሆነ ማንም ኃይል ጣልቃ ገብቶ በማንነታችሁ እኔ ልወስን እንዲለንን አንፈቅድም። የወልቃይት ጠገዴ ህዝብ የራሳችን ማልፈንን አንሰጥም አልን እንጂ የማይገባን አልፈን አልጠየቅንም።
አካባቢ በተመለከተ ከስምንት ወራት በፊት ከህዝብ ተወካዮች ምክር ቤት ጥያቄ ቀርቦላቸው የነበረ ጠቅላይ ሚኒስትር አብይ አህመድ የሚከተለውን ምላሽ ሰጥተዋል።
ብዙ አነባለሁ፣ ብዙም ሰማለሁ። ወልቃይትን በሚመለከት የሚነገሩ ሽረባዎች፣ ሴራዎች፣ ኮንስፓይረሲስ ብዙ ሰማለሁ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ የምፈልገው የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበት። እኛ ደቡብ አፍሪካ ሄድ ነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለው። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድ ነው እንዴት ሰላም አመጣን በንግግር ችግሮቻችን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸም። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያስተት እንዳይደገም ነው። ዛሬ በጉልበት ነገ ታገሰ በጉልበት ከሆነ ዘላቂ ሰላም አያመጣም። ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ፣ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። ሁለቱም ቋንቋ የሚናገር የተጋባ የተዋለደ ህዝብ ነው። ወልቃይቴነቱን ነው አትንኩብኝ ያለው እንጂ ከእንግዲህ በኋላ ትግራይ የሚባል ጋር አልገናኝም አልነጋገርም አላለም። አይችልም ቢልም ይሄን በህግና በስርዓት እንፈጽም። ለወልቃይት ይጠቅማል፣ ለአማራ ይጠቅማል፣ ለትግራይ ይጠቅማል። የሚጎዳው ነገር የለም። በህግና ስርዓት እንፈጽም የሚለውን ነገር ከብዙ ተንኮል ጋር ማያያዝም አስፈላጊ አይደለም። እርስዎ እንዳሉት ነው እዛ አካባቢ ጥያቄ ረዘም ላለ ጊዜ ነበረ። ለዛ ብለን ነው ኮሚሽን ያቋቋም ነው ከዚህ ቀደም ገልጫለሁ። አሁንም ያንም የነበረን አቋም በህግ አግባብ በምክክር በውይይት ይፈታ የሚል
ይኸው። የአማራና የትግራይ ክልሎች የሚወዛገቡበት አካባቢም ከ1983 ዓ.ም ጀምሮ ምዕራብ ትግራይ በሚል በትግራይ ክልል አስተዳደር ስር የነበረ ሲሆን ከሰሜን ኢትዮጵያ ጦርነት በኋላ ደግሞ ወልቃይት ጠገዴ ሰቲት ሁመራ ዞን በሚል በተዋቀረ አስተዳደር ስር ይገኛል። የፌዴራሉ መንግስትና ህወሓት በፕሪቶሪያ በደረሱት የሰላም ስምምነት መሰረት የአወዛጋቢ ቦታዎች ጥያቄ በህግ እንደሚፈታ ነው የተገለጸው። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
Where did ወደ ተከታዩ ዘገባ እናልፋለን። የዩናይትድ ስቴትስ የድንበር ቁጥጥር መስሪያ ቤት መዝገብ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ1998 ዓመተ ምህረት ወዲህ በዩናይትድ ስቴትስ እና ሜክሲኮ ድንበር ወሰን ላይ ቁጥራቸው ከ8000 የሚበልጥ ፍልሰተኞች ሞተዋል። ብሩክስ ካውንቲ በተባለው የደቡባዊ ቴክሳስ ወረዳ ያለከብ ሙቀትና እጅግ አስቸጋሪ የመሬት አቀማመጥ ድንበሩን ለማቋረጥ የሚሞክሩ ፍልሰተኞችን ለሞት እየዳረገ ነው። የአሜሪካ ድምጽ የኢሚግሬሽን ጉዳዮች ዘጋቢ አሊኒ ባሮስ የፍጅት ሜዳዎች በሚል ቅጽል ስም የሚታወቀውን አካባቢ ጎብኝታ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
ብዙ ትኩረት የሚያገኘው ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስናት ድንበር በኩል ፍልሰተኞች አቋርጠው እየገቡ ነው የሚለው መሆኑ ይታወቃል። ከቴክሳሷ የድንበር ከተማ ከሪዮ ግራንዲ በስተሰሜን 130 ኪሎ ሜትር ርቀት ላይ የሚገኘው ብሩክስ ካውንቲ ደግሞ ራሱን የቻለ ፍልሰትን የተመለከተ ቀውስ አለው። ብሩክስ ካውንቲ ውስጥ እንደ አውሮፓውያን አቆጣጠር ከ2012 እስከ 2019 በነበሩት ዓመታት ከማናቸውም የደቡብ ቴክሳስ ወረዳዎች የሚበልጥ ብዛት ያላቸው ፍልሰተኞች ያለቁበት ቦታ በመሆኑ ነው። በ2020 ዓመተ ምህረት የቴክሳስ ዩኒቨርሲቲ ስትራስ ማዕከል ባወጣው ሪፖርት የፍጅት ሜዳዎች ኪሊንግ ፊልድስ ሲል የሰየመውም በዚሁ የተነሳ ነው። ዩናይትድ ስቴትስ በድንበሩ ሾልከው ለመግባት የሚሞክሩት ፍልሰተኞች ብዙውን ጊዜ በብሩክስ ካውንቲ በኩል ነው የሚያልፉት። ታዲያ ፉልፉሪያስ የሚባለው ጣቢያ ላይ ያሉ የድንበር ኬላ ተቆጣጣሪዎች እንዳይዟቸው ለበርካታ ቀናት ርቀው በሚገኙ የግል ሰፋፊ ሁዳዶች ውስጥ ነው የሚጓዙት። ፈርናንዶ ሰርቫንቴስ የአንዱ ሁዳድ ኃላፊ ናቸው። ሁኔታውን እንዲህ ሲሉ ነው የሚያስረዱት።
Last year we found a total of about 5 bodies or remains.
ባለፈው ዓመት አስክሬኖች አግኝተናል። አንዳንዶቹ ቅርብ ጊዜ የሞቱ ሲሆኑ እዚያው ቦታ ላይ ረጅም ጊዜ የሆናቸውም አሉባቸው።
የአየሩ ሙቀት ደግሞ እስከ 38 ዲግሪ ወይም ከዚያም በላይ ሊግል ይችላል። ለምልክት የሚሆን የሚታወቅ ቦታ የሌለበት አካባቢ በመሆኑም የተነሳ ፍልሰተኞቹ በቀላሉ አቅጣጫቸውን ሊስቱ ወይም እዚያው አካባቢ ሳያውቁት ሊሽከረከሩ ይችላሉ። በህይወት እያሉ ከተገኙ እርዳታ ይደረግላቸዋል። ከዚያም ለድንበር ቁጥጥር ባለስልጣናት እናስረክባቸዋለን ብለዋል የሁዳዱ ኃላፊ ሰርቫንተስ።
We have found last year the same thing we found probably half a dozen people.
አምና ያጋጠመን ይሄው ነው። 6 የሚሆኑ ሰዎች እንዲሁ ሲንከራተቱ አገኘናቸው። በቃ የሞት አፋፍ ላይ ነበሩ።
እንግዲህ ተፋቸው ወይም ወደ ኋላ የቀሩት አንዳንዶቹ ድረሱልን ብለው እንደሚደውሉ የብሩክስ ካውንቲ ጥበቃ ሸሪፍ ቤኒ ማርቲኔስ ገልጸዋል።
Every single scenario is different depending on the call.
የተለያየ የድረሱልን ጥሪ ይመጣል።
ሰኑ ላይ ካሉት አካባቢዎች በሙሉ ታዲያ ብዛት ያላቸው ፍልሰተኞች የሚሞቱት ብሩክስ ካውንቲ ውስጥ መሆኑን ቤኒ ማርቲኔዝ ገልጸዋል። ፍልሰተኞች ተጨንቀው የድረሱልን ጥሪ 911 ላይ ሲደውሉ ጥሪውን የተቀበለው አባል የቻለውን ያህል መስመሩ ላይ ያነጋግራቸው ይቆያል። የድንበር ጥበቃ ባልደረቦችን ድረሱላቸው ብለን እናሳስባለን፣ አለዚያም ህይወታቸው ካለፈ አስከሬን እንዲነሳ እናደርጋለን ብለዋል ቤኒ።
In the hot days, which we usually have, within 72 hours.
ሙቀቱ በጣም ከባድ ከሆነ ያው አብዛኛውን ጊዜ በጣም ሙቀት መሆኑ የታወቀ ነው። በዚያ ሁኔታ ውስጥ 72 ሰዓት ከቆዩ አይተርፉም፣ ህይወታቸው ያልፋል። እንግዲህ የድንበር ቁጥጥሩ ክፍል በጣም ጥሩ ስራ ነው የሚሰራው። የአስቸኳይ ህክምና አገልግሎት ስምሪት ሰራተኞች አሉት። ይሄዱና ፈጥነው በደም ስር በኩል ፈሳሽና መድኃኒት በመስጠት ህይወታቸውን ለማትረፍ ይሯሯጣሉ።
አስከሬን ከተነሳ በኋላስ ምን ይደረጋል?
I have a morgue that I handle. Brookshire has his own morgue and through border patrol and
Beneser and the Askrain ማሳረፊያ ቤት አለ። Brooks Countyም የራሱ የአስክሬን ማሳረፊያ አለው። በድንበር ቁጥጥር መስሪያ ቤት በኩል አስክሬኖቹ ላይ ማንነታቸውን ለመለየት የጣት አሻራ መውሰድ ስለሚቻልበት መንገድ ስልጠና የተሰጣቸው አባላት አሉ። አሻራ ከተወሰደ በኋላ የቤተሰብ አባል እንዲፈለግ ወደ ቆንስላው እናስተላልፋለን።
አስከሬኖቹን የሚቀበል ሰው ካልተገኘ ለቴክሳስ ስቴት ዩኒቨርሲቲ ነው የሚሰጡት። ኤድዋርዶ ካናሌስ ፉርፉሪያስ ላይ የሚገኘው የደቡባዊ ቴክሳስ የሰብአዊ መብቶች ማዕከል አባል ናቸው። ደብዛቸው የጠፉ ሰዎችን የሚያፈላልግ መርሃ ግብር ይመራሉ። ብሩክስ ካውንቲ ውስጥ ብቻ ባለፉት 2 አመታት ውስጥ ከ200 በላይ የፍልሰተኞች አስከሬኖች መገኘታቸውን ኤድዋርዶ ካናኔስ ተናግረዋል። መንገድ ጠፍቷቸው የቀሩትን ፈልጎ ማግኘት እጅግ አስቸጋሪ መሆኑንም ነው የገለጹት።
Unless we have GPS coordinates and we're able to transfer those to border patrol
የGPS አድራሻቸውን አግኝተን ለድንበር ጥበቃውም ሆነ ፍለጋው ላይ ለሚሰማሩት ሰራተኞች መስጠት ካልቻልን አይሆንም።
የደቡባዊ ቴክሳሱ የሰብአዊ መብቶች ማዕከል የጠፉ ሰዎች አፈላላጊ መርሃ ግብር ኃላፊው ኤድዋርዶ ካናሌስ ፍልሰተኞች ወደ ሳን አንቶኒዮ ከተማ ለማግናት ከሚጠቀሙባቸው መንገዶች አንዱ ላይ ያሉ የውሃ ጣቢያዎችን አዘውትረው እንደሚያስሱ ገልጸዋል።
ወደ ተከታዩ ዘገባ ስናልፍ ደግሞ ዩናይትድ ስቴትስ እና ቻይና መሰንበቻውን ሲንጋፖር ላይ ባደረጉት ስብሰባ ወቅት አንዱ ሌላውን በቁስቋሽነት በመከስከስ እርስ በርስ ጣት ሲቀሳሰሩ ተስተውለዋል። የሁለቱ ሀገራት ከፍተኛ ወታደራዊ መሪዎች አንድነትን ለማጉላት በተዘጋጀው ጉባኤ ወቅት ባሰሟቸው ንግግሮች በታይዋን የባህር ወገብ አካባቢ ለሚታየው ውጥረት መባባስ አንዳቸው ሌላኛውን ወንጅለዋል። የአሜሪካ ድምጹ አራሽ አራብሳዲ ባጠናቀረው ዘገባ እንዳመለከተው የእርስ በርስ መወነጃጀሉ ያየለበት ይህ ንግግራቸው የተሰማው በክልሉ እየተካሄዱ ያሉትን ከጊዜ ወደ ጊዜ እየጨመሩ የመጡ ወታደራዊ እንቅስቃሴዎች ተከትሎ ነው። ዝርዝር ዘገባውን አዱላ ከበደ ያቀርበዋል።
መጀመሪያ ባለፈው ወር መገባደጃ ላይ አንድ የቻይና ተዋጊ ጄት አውሮፕላን በደቡብ ቻይና ባህር ላይ ወታደራዊ ቅኝት ላይ ወደ ነበረ የዩናይትድ ስቴትስ ጦር አውሮፕላን ተጠግቶ ታክቲካዊ የበረራ እንቅስቃሴ አደረገ። ዩናይትድ ስቴትስ ይህን አላስፈላጊ የኃይል አቀራረብ ስትል ነው የገለጸችው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን እርምጃውን ኃላፊነት የጎደለው ሲሉት፣ የዩናይትድ ስቴትስ የባህር ኃይል በበኩሉ አደጋ ደቃኝ ብሎታል። ከዚያም ከጥቂት ቀናት በኋላ ታይዋንን ከተቀረው የእስያ ክፍለ ግዛት በሚለየው የታይዋን ባህር ወገብ አካባቢ አንድ የቻይና ጦር መርከብ ወደ ዩናይትድ ስቴትስ ጦር መርከብ በመጠጋት መሰል ያልተለመደ እንቅስቃሴ አደረገ። እናም የዚህ ዓመቱ የሲንጋፖር የሻንግሪላ ጉባኤ ለዩናይትድ ስቴትስና ቻይና የቃላት ጦርነት የተሰናዳ መሰለ። ዓመታዊ ጉባኤ የዓለም ከፍተኛ ወታደራዊ መሪዎች ግንኙነቶችን ለማጠናከርና ወታደራዊ ፍጥጫዎችን ለማርገብ የሚገለገሉበትም ነው። በዘንድሮ ጉባኤ ታዲያ በምትኩ የሁለቱ ሀገራት ወታደራዊ መሪዎች በቅርቡ በደቡብ ቻይና ባህር ላይ የተከሰቱትን ድንገቶች ተንተርሶ የሰላ ትችት ተለዋውጠዋል።
People's Republic of China continues to conduct an alarming number of risky intercepts of US
የቻይና ህዝባዊ ሪፐብሊክ የዩናይትድ ስቴትስ እና ያጋሮቿ አውሮፕላኖች በአለም አቀፉ የአየር ክልል ውስጥ በሚያደርጓቸው ህጋዊ በረራዎች ላይ አደገኛ የሆኑ ደንቃራዎችን መደቀኗን ቀጥላለች። ተባባሪዎችና አጋሮቻችን በኃይል ከመፈጸሙ ወከባዎችና የማስፈራራት ድርጊቶች ራሳቸውን መከላከል ይችሉ ዘንድ እናግዛለን። ግልጽ ለማድረግ የምንፈልገው ግጭት ወይም በጠብ መፈላለግ አንሻም። እነዚህም ድንገቶች በእርግጥ ለማስወገድ ከተፈለገ አገሮች ማድረግ ያለባቸው ከሁሉ የተሻለው መንገድ በተለይም የባህር ኃይል መርከቦችና ተዋጊ ጄቶቻቸውን ከሌሎች አገሮች የባህርና የአየር ክልል አቅራቢያ ያለማስጠጋት ነው። እናንተ የምትጠቀሙትን አገላለጽ ለመጠቀምም በሌሎች ጉዳይ ጣልቃ አትግቡ፣ ህዝባችሁን ተንከባከቡ።
በስብሰባው ወቅት ተገናኝተው ይነጋገሩ ዘንድ ኦስቲን ያቀረቡላቸውን ግብዣ ሊ አልተቀበሉትም። የቻይናው መከላከያ ሚኒስትር ይልቁንም ዩናይትድ ስቴትስ አካባቢውን ለቃ እንድትሄድ የሚጠይቅ አይነት አገላለጽ ቢጠቀሙም እንደ ዩናይትድ ስቴትስ ጦር ሰራዊት ከሆነ ግን ሌሎች ድርጊቶቿን ጨምሮ በያዝነው ዓመት መጀመሪያ ግድም ለስለላ ስራ የተሰማሩ ፊኛዎችን ከዩናይትድ ስቴትስና ከካናዳ ሰማዮች ላይ የለቀቀችው ቻይና ናት። የዩናይትድ ስቴትስ የህግ አውጪዎች በአንጻሩ ቻይና በጣም ገፍታ ሄዳለች፣ አብዝተዋለች ባይ ናቸው።
This week you get this sort of sense of permissiveness
that I think ለሌሎች ፍቃድ የመስጠት አይነት ሁኔታ የተፈጠረ ሆኖ ይስማሃል። እንደሚመስለኝ የባይደን አስተዳደር ቻይና ራሷን እንደተቀናቃኝ ባላጋራ አድርጋ ያቀረበች መሆኗን እኛም እንደዛ ልናስተናግዳት እንደምንገደድ ማሳየት አለበት።
አፈጉባኤ ኬቪን ማካርቲን በቅርቡ በካሊፎርኒያ ግዛት ያደረጉትን የመሰለ የታይዋንን መሪዎች ተቀብለው የሚያነጋግሩ የዩናይት ስቴትስ ምክር ቤት አባላት ላይ ይፋ የተነጣጠሩ እርምጃዎቿን ጨምሮ ቤጂንግ ዩናይት ስቴትስ ለታይዋን የምትሰጠውን ድጋፍ ለዓመታት ስትመክት ቆይታለች። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ታይዋንን በክልሉ ያለች ቁልፍ አጋር ይላታል። ቻይና በበኩሏ ራስ ገዟን ደሴት እንዳፈነገጠች ግዛት ነው የምታያት።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ ቅንብሮች ከማለፋችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የአሜሪካ ድምፅ ዝግጅታችን ይቀጥላል። ተከታዩ ደግሞ ሳምንታዊው የጤና መሰናዷችን ነው። በደቡብ ክልል እየተዛመተ ባለው የኮሌራ ወረርሽኝ በደቡብ ኦሞ ዞን 234 ሰዎች በበሽታው መያዛቸውን የዞኑ ጤና መምሪያ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤን ኦቻ በበኩሉ ወረርሽኙ በክልሉ በአርባ ምንጭና በዲላ ከተሞች እንዲሁም በሲዳማ ክልል ሐዋሳ ከተማ መዛመቱን ጠቅሶ በአጠቃላይ 7 ሚሊየን ሰዎች ተጋላጭ እንደሆኑ በሰሞኑ ሪፖርቱ አስታውቋል። የኮሌራ ወረርሽኝ የጤና ስጋት እንዳይሆን ንጹህ የመጠጥ ውሃ ማቅረብ፣ የጤና መሰረት ልማትን ማሟላት እንዲሁም ስለ ግልና አካባቢ ንጽህና ለህብረተሰቡ አስተማማኝ ግንዛቤ ማስጨበጥ እንደሚያስፈልግ የአሜሪካ ድምጽ ያነጋገራቸው በሐዋሳ ዩኒቨርሲቲ ስፔሻል ሪፈራል ሆስፒታል የከፍተኛ ክሊኒክ አገልግሎት ዳይሬክተር ዶክተር ክብሩ ክፍሌ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
በደቡብ ክልል ልዩ ልዩ ዞኖች ተከስተው የኮሌራ ወረርሽኝ በአንዳንዶቹ የመቀነስ አዝማሚያ ቢያሳይም በተለይ በደቡብ ኦሞ ዞን ግን እየተዛመተ እንደሆነ የዞኑ የጤና መምሪያ ኃላፊ አቶ ታምራት አሰፋ ገልጿል። ሰሞኑን የወጣው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ሪፖርትም ወረርሽኙ በዞኑ የተስፋፋ እንደሆነ በመምሪያው ኃላፊ የተገለጸውን መረጃ አጠናክሯል። በአገሪቱ ልዩ ልዩ ክልሎች በተለይ በደቡብና በስዳማ ክልሎች ወደ 7 ሚሊዮን የሚደርስ ህዝብ ለኮሌራ ወረርሽኝ እንደተጋለጠ ሪፖርቱ አመላክቷል። የደቡብ ኦሞ ዞን ጤና መምሪያ ኃላፊ አቶ ታምራ ተሰፋ ለአሜሪካ ድምፅ በሰጡት ቃል በዞኑ 4 ወረዳዎች የኮሌራ ወረርሽኝ መከሰቱን አስታውቋል።
ሚያዝያ 11 በማሌ ወረዳ ዶይሶ ጤና ጣቢያ ክላስተር ላይ ከተከሰተ በኋላ በና ጸማይ ወረዳ ላይም ከዛ በኋላ ክስተቱ የሄደበት ከዚያም አልፎ እስከ ሀመር ወረዳ እርቦሬ ጤና ጣቢያ ክላስተር ላይ የተከሰተበት ሁኔታ ነው ያለው። ስለዚህ እንደ አጠቃላይ እስካሁን ድረስ እስከ ትላንትና ድረስ እስከ 234 የሚጠጉ ማህበረሰብ አካላት በዚህ በኮሌራ የተጠቁበት ሁኔታ ነው የነበረውና ከዚህ ላይ በአጠቃላይ ወደ 230ዎቹ ከህመማቸው አገግመው በወጡበት ሁኔታ ነው ያለው።
በወረርሽኙ ተይዘው ወደ ጤና ተቋም ከመጡ በኋላ ግን ህይወታቸው ያለፉ ህሙማን አለመኖራቸውን የመምሪያው ኃላፊ ተናግሯል።
ነገር ግን በማህበረሰብ ደረጃ ላይ አልፎ አልፎ ክስተቱ እንዳለ ይህንም በማረጋገጥ ሂደት ላይ ያለንበት ሁኔታ ነው ያለው እና ሁሉም ጋር ያው ቅድም እንዳልኩኝ ጤና ባለሙያዎቹ ጋር ያለውን የክህሎት ጉዳዮች ላይ ያሟላን እየሄደን ያለንበት ግብአትም ለማቅረብ እየተሰሩ ያሉ ስራዎችም ስላሉ በዛ ልክ የሰውን ህይወት መታደግ የተቻለበት ሁኔታዎች ናቸው ያሉት ማለት ነው።
እንደ አቶ ታምራት ገለጻ ወረርሽኙ የተዛመተባቸው የደቡብ ኦሞ ዞን ወረዳዎች በናጸማይ ማለም ሰሚናርና ሀመር እንዲሁም ናሳ የተሰኘ የኤርሻ ፕሮጀክት 9 ካምፖች በድምሩ 27 ቀበሌያት ናቸው። ወረርሽኙን ለመክታትና በሽታውን ለመቆጣጠር ጥረት እየተደረገ እንደሆነም አቶ ታምራት ተናግሯል።
ችግሩ በተከሰተባቸው በ27 ቀበሌያት ማለት ነው የኮሌራ መከላከያ ክትባት ተሰጠበት። በተለይ ወደ 64281 ለሚጠጉ ማህበረሰብ አካላት የዚህ የኮሌራ መከላከል ክትባት ለተከታታይ 7 ቀናት ክትባት ተሰጠበት ሁኔታ አለው።
ይህ በእንድ እንዳለ ወረርሽኙ ተከስቶባቸው በነበሩት የጋሞና የጎፋ ዞኖች አማሮና ቡርጅል ዮርዳዎች ህሙማን ተለይተው በተዘጋጀ ማዕከል በመታከማቸውና የመከላከያ ክትባት ስለተሰጣቸው የመስፋፋት ሁኔታው መቀነሱን የአካባቢዎቹ ባለሥልጣናት ገልጿል። ወረርሽኙ በገጠር አካባቢዎች ሳይወሰን በከተሞችም መዛመቱን የሚጠቁመው የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ሪፖርት በደቡብ ክልል በአርባ ምንጭና በዲላ ከተሞች፣ በስዳማ ክልል ደግሞ በአዋሳ ከተማ መከሰቱን አስታውቋል። በደቡብ ክልል ብቻ በአጭር ጊዜ ውስጥ ከ1000 በላይ ሰዎች በበሽታው ሲያዙ 18 ሰዎች መሞታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ከሁለት ሳምንት በፊት አስታውቋል። በብዙዎቹ የአገሪቱ ክልሎች በተዛመተው የኮሮና ወረርሽኝ 6157 ሰዎች በበሽታው መያዛቸውና ይህም በ54 ወረዳዎች የሚገኙ 348 ቀበሌያትን እንደሚያካትት ጠቅሷል። እስካሁን ድረስም ለህልፈት የተዳረጉ ህሙማን ቁጥር 94 መድረሱን የኦቻ ሪፖርት አብራርቷል። በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል የከፍተኛ ክሊኒክ አገልግሎት ዲሬክተር ዶክተር ክብሩ ክፍሌ ከፍተኛ ንጽህናና ጥንቃቄ የሚሹ ጉዳዮች ትኩረት ካልተሰጣቸው ወረርሽኙን ለመክታትና ለማጥፋት አዳጋች እንደሆነ አስረድተዋል።
እኛ ጋር አሁንም የቀጠለበት አንዱ ምክንያት ብዙ ጊዜ ጤና ላይ ያለን እንክብካቤ ላይ ፕሪቨንሽን ዲፓርት የሚባሉ ላይ ብዙ ጉዳት ይታይብናል እና ከዛ ጋር የዘለቀ ነው። አይተ ከሆነ ኮሌራ የሚተላለፈው በሌላ ነገር በትንፋሽ አይተላለፍም። ኤፌኮ ኦላር የሚባለው የተበላሸ ውሃው የተበላሸ ምግብ የምትጠቀም ከሆነ ነው የሚተላለፈው። ብዙ ቦታ የምንጠቀመው ውሃ ላይ ንጽህና ስለሚጎል፣ ብዙ ቦታ የምንጠቀመው ምግባችንም ንጽህና ስለሚጎል በዛ ምክንያት ነው እኛ ጋር መጥፋት ያልቻለው። እና ንጽህናችን ብቻ ብንጠብቅ ኖሮ ሌላ ምንም ሳያስፈልግን ማጥፋት የሚቻል በሽታ ነው።
በህብረተሰቡ ዘንድ በተለይ የጤና እውቀትና ግንዛቤ ማሳደግ እንደሚያስፈልግም አስገንዝቧል።
መሰረተ ልማቱ ስፔሻሊ ውሃ ላይ እና ውሃ ንጽህና የጠበቀ ባይሆንም እንዶ ንጽህና የጠበቀ ቧንቧ በየቦታው ማድረስ ባይቻል እንኳ ውሃ በየቦታ ያለውን ማከም ከቻለ ነው በቀላሉ መከላከል የምንችለው። በዛ ላይ ህዝቡ ላይ ከግንዛቤ ጋር ይገናኛል። አይተ ከሆነ መንገድ ላይ ያለው ምግብ የሚበላው ሰው ምግቡን እንትን ጠይቆ አይደለም፣ ክፍት የነበረው ዝንብ ቁጭ እያለ ያለውን ምግቡን ያንገሰ ምንበላ ያ የሚሸጠውም ደግሞ ሲሸጥ ኃላፊነት ወስዶ ንጽህናም ጠብቆ አይደለም የሚሸጠውና
ወረርሽኙ በየአመቱ በሚመላለስበት ሁኔታ ላይ የባለሙያዎች ድክመት መኖርንም ያልሸሸጉት ዶክተር ክብሩ ይህንን ችግር ለሚያስቆም የጤና ስራዎች ቅድሚያ ሊሰጥ እንደሚገባ አመላክቷል።
አንድ ሰው ግድ ከተማ ላይ ብቻ መኖር የለበትም ሽንት ቤት ለመጠቀምና ግድም ዳለነው አዋርነሱ ላይ ጤና ኤክስቴንሽን የሚሆን እኛም ጤና ዘርፍ ላይ ብዙ ገፍተ ባለመሄዳችንም ሽንት ቤት አጠቃቀም ላይ ሽንት ቤታችን የምንጠቅመው ከውሃ ምን ያህል ርቀት ያለ የሚለው ነገር ባለማድረጋችን እና ከዛም አልፎ ሽንት ቤት ተጠቅመው እጃችን በንጽህና ስለማንታጠብም ያ ጋር ተገናኝቶ ነው እኛ ሀገር ላይ መቆየት የቻለው እና ይህንን ማድረግ መሰረ ስለማቱም አዌርነሱ ላይ በደንብ ከሰራን ሽንት ቤት የሚሆን ውሃም ማስቀረት የምንችላቸው በሽታዎች ናቸው። ይሄ ለኮሌራ ብቻ ሳይሆን ለምሳሌ ኮቪድ ጊዜ ከሆነ እጅ የምታጠቡ ኮሌራና ተቅማጥ የሚያመጣ በሽታዎች ብዙዎችን አስቀርቶን ነበር።
ወረርሽኙ በኦሮሚያ ክልል ባሌ፣ በምዕራብ ጉጂ በቦረና፣ በጉጂ በምዕራብ አርሲ፣ በምስራቅ ባሌ እንዲሁም በሶማሌ ክልሎች ባሉ በሊበን በዳዋና በአፍደር ዞኖች መከሰቱን የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ገልጿል። የኮሌራ ወረርሽኝ በኢትዮጵያ 4 ክልሎች መከሰቱን ያስታወቀው የጤና ሚኒስቴር ወረርሽኙን ለመከላከል ከ1.5 ሚሊዮን በላይ ለሚሆኑ ዜጎች ክትባት መሰጡን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የአሜሪካ ድምፅ ነው እየተከታተላችሁት ያላችሁት። ተከታዩ ዝግጅታችን ደግሞ የአፍሪካ ነክ ርዕሶችን የምንዳስስበት መሰናዷችን ነው። ወደ ካናዳ፣ ጀርመን፣ አሜሪካና አንዳንድ የባህረ ሰላጤ ሀገራት ሰራተኞችን ለመላክ ከአገራቱ ጋር ስምምነት ላይ መደረሱን ወይም ስምምነት ለማድረግ ማቀዱን የኬንያ መንግስት አስታውቋል። ስምምነቱ ኬንያውያን በውጭ ሀገራት ስራ እንዲያገኙ ጥርጊያ መንገድ ይከፍትላቸዋል ተብሏል። የሰራተኛ መብት ተቆርቋሪዎች እንደሚሉት ግን እንዲህ አይነቱ ስምምነት በተለይ በባህረ ሰላጤ ሀገራት ሰራተኞችን ለብዝበዛና ጥቃት ያጋልጣል የሚል ስጋት ፈጥሯል። መሐመድ ዩሱፍ የላከውን ዘገባ እንግዱ ወልድ ያቀርበዋል።
በግምት ወደ 750 ሺህ የሚጠጉና በአገር ውስጥ ሥራ ማግኘት ያልቻሉ ዜጎች በውጭ አገራት ሥራ እንደሚያገኙ ኬንያ ተስፋ ታደርጋለች። መንግሥት እንደሚለው የባህረ ሰላጤ አገራትን ጨምሮ 10 ለሚሆኑ አገራት ሠራተኞችን ለመላክ ስምምነት ላይ ተደርሷል። ይህም ሥራ አጥነት የፈጠረውን ጫና ያቃልላል ተብሏል። ጀፍሪ ካይቱኩ የሠራተኛ ጉዳይ ሚኒስትር ናቸው።
People are moving constantly. So the government of Kenya is giving a priority to labor.
ሰዎች የማያቋርጥ እንቅስቃሴ ላይ ናቸው። በመሆኑም የኬንያ መንግስት ለሰራተኛ ፍልሰትና ተዘዋውሮ መስራት ቅድሚያ ሰጥቷል። ለዚያም ነው ከተወሰኑ ሀገሮች ጋር የባህረ ሰላጤ ሀገራትን ጨምሮ የስራ ስምምነት የተፈራረም ነው። ለሌሎች በርካታ ሀገራትም ስምምነቱን እንዲፈጽሙ ሐሳብ አቅርበናል።
ሲሲሊያ ዋጂንኩ ወደ ባህረ ሰላጤ ሀገራት ከሚሄዱት 170 ሺህ ሰራተኞች አንዷ ናት። ግማሽ የሚሆኑት በቤት ሰራተኝነት እንደሚሰማሩ መንግስት አመልክቷል።
And since I cannot acquire a good job in Kenya, that is where I decided.
እዚህ ኬንያ ውስጥ ጥሩ ስራ ስለማላገኝ ራቅ ወዳለው ሳውዲ አረቢያ ለመሄድ ወሰንኩ። ለሚያስፈልገኝ ነገር ሁሉ እንዲሁም ለቤተሰቤ የሚያስፈልገውን ለማድረግ የሚያስችለኝን ስራ ለማግኘት ነው ያንን ያደረኩት።
ባለፈው ፈረንጆች አመት ኬንያ በውጪ የሚገኙ ዜጎቿ ከሚልኩት የውጪ ምንዛሪ 4 ቢሊዮን ዶላር አግኝታለች። በአዲሱ ስምምነት ገቢውን በእጥፍ ለማሳደግ አቅዳለች። የመብት ተቆርቋሪዎች ግን ዜጎች ስራ ለማግኘት ሲሉ በሚያደርጉት ጥረት መሃል በውጭ አገራት ባሉ ቀጣሪዎቻቸው ጥቃት ይደርስባቸዋል ሲሉ ይናገራሉ። የውጭ ጉዳይ ሚኒስቴር መስሪያ ቤቱ እንደሚለው በእንደ አውሮፓን አቆጣጠር 2021 41 ኬንያውያን በሳዑዲ አረቢያ በመስራት ላይ ሳሉ ሕይወታቸው አልፏል። በኬንያ ያሉ ሥራ አፈላላጊ ድርጅቶች የሰራተኞች ብዝበዛና ጥቃትን ለማቆም በቂ ጥረት እያደረጉ አለመሆናቸውን አንዳንድ የመብት ተሟጋቾች ይናገራሉ። ፒስ ሙቴው የአንድ ሥራ አፈላላጊ ድርጅት ኃላፊ ሲሆኑ ወደ ውጭ የላኳቸው አንዳንድ ወጣት ሴቶች ችግር ውስጥ እንደሚገቡ ይናገራሉ።
For the last 2 years I've defended 26 girls. 10 are back in the country. 16 they have changed to employment.
ባለፉት 2 ዓመታት ለ26 ሴቶች መብት ቆሚያለሁ። 10 የሚሆኑት ወደ አገር ቤት ተመልሰዋል። 16 ደግሞ ቀጣሪያቸውን ቀይረዋል። ይህንን በማድረጌ ግን ችግር ገጥሞኛል።
ፒስ ሙቴው እንደሚሉት ያንን በማድረጋቸው የሳዑዲ ባለሥልጣናት ሠራተኛ ከመላክ አግደዋቸዋል። ፌይዝ ሺሚላ ሳዑዲ አረቢያ ለአንድ ዓመት ተኩል ሠርታ ተመልሳለች። ጥቃት ደርሶባት እንደነበርና የሥራ ሁኔታው እጅግ ከባድ እንደነበር ትናገራለች።
I used to work 18 to 19 hours, no medication.
ከ18 እስከ 19 ሰዓት ሠራ ነበር። መድኃኒት የለም። የረፍት ሰዓት የለም። ረፍት መውጣት የለም። ላፍታ እንኳን የሚያስፈልግህን ትንሽ ረፍት አታገኝም። ትርፍራፊ ምግብ ነበር የሚሰጡኝ። መኝታም የማይመች ቦታ ነበር። ለበርካታ ጊዜያት በቅጣሬ ተደፍሬያለሁ። ምን ያህል ጊዜ እንደሆነ መቁጠር አልችልም።
የሕግ ባለሙያው ጃን ሙሪሪ ለፌይዝና ለሌሎች 12 ለሚሆኑ ሰራተኞች ጥብቅና ቆመዋል። መንግሥት ከጥቃት አልጠበቀንም በሚል ሰራተኞቹ ክስ አቅርበዋል።
ጥቃት በሚደርስባቸው ወቅት መንግሥት እንዲደርስላቸው አቤት ይላሉ። መንግሥት ግን አይደርስላቸውም፣ ምንም አይነት እርዳታ አይሰጥም።
ጃን ሙሪሪ የሚገኙበት የሕግ ቡድን ሰራተኞች ደህንነታቸው እስከሚረጋገጥ ድረስ ወደ ባህረ ሰላጤ አገራት እንዳይሄዱ ፍርድ ቤት ትዕዛዝ እንዲያስተላልፍ ጠይቀዋል። ከባህረ ሰላጤ አገራት ጋር የተደረሰው ስምምነት ሰራተኞችን ከጥቃት ይጠብቃል ሲል መንግሥት ይናገራል። ነቃፊዎች ግን ጥርጣሬ አላቸው።
ቀጣዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። በስቶክሆልም ማራቶን በሁለቱም ጾታዎች ኢትዮጵያውያን አትሌቶች ሁሉንም ሜዳሊያዎች አሸንፈዋል። ኬንያዊቷ አትሌት ፌዝ ኪፕዮጎን የ1500 ሜትር ክብረ ወሰን ሰብራለች። ማንቸስተር ሲቲ በአንድ ዓመት ባሳካው ውጤት የከተማ ተቀናቃኙን ታሪክ ለመጋራት ከጫፍ ደርሷል። የአውሮፓ እግር ኳስ ማህበር በሞሪንሆ ላይ ክስ መሰረተ። እነዚህንና ሌሎች ስፖርታዊ ክንዋኔዎችን አካቶ ኬኔዲ አባተ የስፖርት መሰናዶን እንደሚከተል ያቀርበዋል።
ትናንት በስዊድን ስቶክሆልም በተካሄደ የማራቶን ውድድር በሁለቱም ጾታዎች ኢትዮጵያውያን አትሌቶች ከአንድ እስከ ሶስት ያለውን ደረጃ በመያዝ አሸንፈዋል። በወንዶች አትሌት አሸናፊ ሞገስ ውድድሩን 2 ሰዓት ከ10 ደቂቃ ከ32 ሰከንድ በማጠናቀቅ አንደኛ ሲወጣ፣ አትሌት ደራራ ሁሬሳ ሁለተኛ፣ አትሌት ጸጋይ መኮንን ደግሞ ሶስተኛ ወጥተዋል። በሴቶች ምድብ ውድድሩን 2 ሰዓት ከ30 ደቂቃ ከ39 ሰከንድ በማጠናቀቅ አንደኛ የወጣችው አትሌት ሲፋን መላኩ ናት። የሀገሯ ልጆች ሶሮ የነጋሽና የኔነሽ ድንቄሳ ደግሞ በቅደም ተከተል ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። ኬንያዊቷ አትሌት ፌዝ ኪፕየጎን አርብ ዕለት በተካሄደው የፍሎረንስ ዳይመንድ ሊግ የ1500 ሜትር ውድድር የዓለም ክብረ ወሰንን ሰብራለች። አትሌቷ ውድድሩን 3 ደቂቃ ከ49 ነጥብ 11 ሰከንድ በሆነ ጊዜ በማሸነፍ ነው በገንዘቤ ዲባባ ተይዞ የነበረውን ክብረ ወሰን የሰበረችው። ኢትዮጵያዊቷ ገንዘቤ ዲባባ የርቀቱን ክብረ ወሰን እንደ አውሮፓውያን አቆጣጠር ከ2015 ጀምሮ 3 ደቂቃ ከ50 ነጥብ 07 ሰከንድ በሆነ ጊዜ ይዛ መቆየት ችላ ነበር። የዓለምና የኦሎምፒክ ወርቅ ሜዳሊያ ባለቤቷ ኪፕየጎን የዓለም ክብረ ወሰንን ስትሰብር የአሁኑ የመጀመሪያዋ ነው። ከውጤቱ በኋላ በሰጠችው አስተያየት ጥሩ ሩጫ ሮጬ ማሳካት የምችለውን ማየት እንደምፈልግ ተናግሬ ነበር፣ እናም ይህን ማሳካት ችያለሁ ማለቷን የዓለም አትሌቲክስ በድረገጹ አስነብቧል። ባለፈው ነሐሴ ወር ደግሞ 3 ደቂቃ ከ50 ነጥብ 37 በሆነ ጊዜ 1500 ሜትርን ማሸነፍ የቻለች ሲሆን ይህም የርቀቱ ሶስተኛው ፈጣን ሰዓት ነው። በመሆኑም አትሌቷ በአሁኑ ወቅት በ1500 ሜትር የዓለም አንደኛና ሶስተኛውን ፈጣን ሰዓት በስሟ ማስመዝገብ ችላለች። ማንቸስተር ሲቲ በአንድ ዓመት በሚያስመዘግበው ውጤት የከተማ ተቀናቃኙን ታሪክ ለመጋራት ከጫፍ ደርሷል። ቅዳሜ ዕለት በጉንዶጋን ሁለት ግቦች የከተማ ተቀናቃኙን ማንቸስተር ዩናይትድን 2-1 በመርታት የኤፍኤ ዋንጫን ያነሳው ሲቲ በሚቀጥለው ቅዳሜ ደግሞ ለሻምፒዮንስ ሊግ ዋንጫ ከኢንተር ሚላን ጋር ይፋለማል። ሲቲ ይህን ዋንጫ ማሳካት ከቻለ በታሪክ ለመጀመሪያ ጊዜ በአንድ ዓመት ሶስት ዋንጫ ማንሳት ይችላል። ይህም በአንድ ከተማ አብሮት ከሚገኘው ከተቀናቃኙ ማንቸስተር ዩናይትድ ጋር ታሪክ የሚያጋራውና በአንድ ዓመት ሶስት ዋንጫ በማንሳት ሁለተኛው የእንግሊዝ ክለብ ሊያደርገው የሚችል እድል ነው። ከ24 ዓመታት በፊት እንደ አውሮፓውያኑ በ1999 የፕሪምየር ሊግ፣ ኤፍኤ ካፕና የሻምፒዮንስ ሊግ ዋንጫዎችን በማንሳት በታሪክ ብቸኛው የእንግሊዝ ክለብ ሆኖ የቆየው ዩናይትድ ይህን የታሪክ የበላይነቱን ሊያስቀጥል የሚችልበትን እድል በኤፍኤ ካፕ ፍጻሜ በሲቲ በመሸነፍ አምክኗል። በመሆኑም ሲቲ በቱርክ ኢስታንቡል የሚካሄደውን የቅዳሜውን የሻምፒዮንስ ሊግ ፍጻሜ ካሸነፈ ታሪክ መጋራት ይችላል። የአውሮፓ እግር ኳስ ማህበር በሞሪኒዮ ላይ ክስ መሰረተ። የሮማው አሰልጣኝ ሆዜ ሞሪኒዮ ቡድኑ በዩሮፓ ሊግ ፍጻሜ በሲቪያ መሸነፉን ተከትሎ እንግሊዛዊውን ዳኛ ወራዳ ብሎ ሲዘልፈው ተቀርጿል። በዚህም ምክንያት የአውሮፓ እግር ኳስ አስተዳዳሪው አካል ዩኤፋ በሞሪኒዮ ላይ የዲሲፕሊን ክስ መመስረቱን ገልጿል። የ60 ዓመቱ ሞሪኒዮ ከረቡዕ የፍጻሜ ጨዋታ በኋላ በቡዳፔስት በሚገኘው የስታዲየም መኪና ማቆሚያ ውስጥ ነበር እንግሊዛዊውን ዳኛ አንቶኒ ታይለርን በተለያዩ ጸያፍ ቃላት ሲዘልፈው የተቀረጸው። ኋላ ላይ በአውሮፕላን ማረፊያ ደግሞ ዳኛውና ቤተሰቦቹ በሮማ ደጋፊዎች ዛቻና የዘለፋ ናዳ ወርዶባቸው በጸጥታ ኃይሎች ለመጠበቅ ተገደዋል። በጨዋታው ወቅት በቴይለር ቢጫ ካርድ የተመለከተው ሞሪኒዮ ከጨዋታው በኋላ በሰጠው ጋዜጣዊ መግለጫም ዳኛውን ተችቷል። የዩኤፋ የዲሲፕሊን ሕግ በጨዋታ ዳኛ ላይ የዘለፋ ቃል የሰነዘረ ቢያንስ የሁለት ጨዋታዎች እገዳ እንደሚጣልበት ቢደነግግም ሞሪኒዮ ግን ከዚህ የበለጠ ከባድ ቅጣት እንደሚጠብቀው ሪፖርቶች ጠቁመዋል። ለዛሬ መረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ጥቆማዎቻችሁንም ቢካተቱ የምትሏቸውን ሀሳቦች በዚሁ ልታደርሱን ትችላላችሁ። ኢንስታግራም እና ዩቲዩብ ላይ ማለን። የዋትሳፕ መስመራችን 2022513505 ነው። የመደመር ምልክትና አንድን ከፊት በማስቀደም ድምጻችሁን ቀድታችሁ መልእክታችሁን ብታስቀምጡልን ይደርሰናል። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዝግጅቶች እንደገና እንጠብቃችኋለን። ለዛሬው ሰላም፣ ደህና ደሩ።